ተርን ነውና መጽሐፍ ቅዱሳችን ስለማደግ በጣም እንግዲህ የሚናገራቸው ነገሮች አሉና እድገታችን ባለንበት የምንረግጥበት ሳይሆን ነገር ግን የእውነትም ደግሞ ፍሬያማ የምንሆንበትን ነገር ጌታ ከኛ ይፈልጋልና ዛሬ የምንመለከተው ሐሳብ አክቹሊ የምናነባው ፊልጵስዩስ ምዕራፍ 4 ከ8 እስከ 9 ያለውን ሐሳብ ነው። ግን ያው መዝሙር 1 በጣም ከዚህ ጋር ሊያያዝና ሊገናኝ የሚችል ሐሳብ ስላለው ወንድማችን ዮሴፍ በማንበብ እንግዲህ ደግሞ ያገለግለናል። ስለዚህ ፊልጵስዩስ ምዕራፍ 4 ከ8 እስከ 9ን አብረን እናነብና የጌታን ቃል አብረን እንመለከታለን። የታይባክ ባለፈው እንግዲህ ባለፈው ሳምንት ዳኒ ነው ያገለገለን። ባለፈው አብረን የተመለከትነው ሐሳብ በተለይ ስለ ማደግ ስናስብ አይምሮአችንን በእግዚአብሔር ቃል በማደስ እንደደግ የሚል ሐሳብ ነበር የተመለከትነውና አይምሮአችንን በእግዚአብሔር ቃል በማደስ እንደደግ የሚለውን ሐሳብ በጣም በዋና በነጠብነት የተመለከትነው የማደግ ወይም ደግሞ የለውጥ ሞተሩ የእግዚአብሔር ቃል ነው። የለውጣችን መንገድ ደግሞ በአይምሮ መታደስ ነው የምንለወጠው። ውጤቱ ደግሞ በታደስንና በተለወጥን ጊዜ እግዚአብሔርን ፈቃድ ለማድረግ ያስችለናል የሚል ሐሳብ ነበር የታየ ነውና አሁን ስለ እግዚአብሔር ቃል እንግዲህ በእግዚአብሔር ቃል በመታደስ ስለመለወጥ ካነሳን የእግዚአብሔርን ቃል እንግዲህ ማሰብን ወይም ደግሞ በእግዚአብሔር ቃል በማሰብ መለወጥን ስናስብ እንደነዚህ ስላሉ ነገሮች አስቡ ብሎ ይለናል። አሁን የተመለከትናቸው ወደ 8 አካባቢ የሆኑ ነጥቦች ማለት ነውና እነዚህ 8 ነገሮች እኔ ምን ብዬ እላቸዋለሁኝ የሐሳብ ማጥለያ ወንፊቶች ብያቸዋለሁና ሐሳባችንን የምናጠልበት ይሄንን የምናስበውን ነገር ዝም ብለን አሰስ ገሰሱን አይደለም የምናስበው ማለት ነው። ግን ስናስብ የምናስብበት መንገድ አለን። ምክንያቱም እንደነዚህ ስላሉ ነገሮች አስቡ በጣም የምንለወጥበት የምናድግበትን መስመርና መንገድ ሲያሳየን ወይም ደግሞ ሲናገረን መዝሙር አንድ ላይ ያለው ምስጉኑን ሰው ስንመለከት ምስጉኑ ሰው የማይቆም የማይቀመጥ የማይሄድ ነው ብለናል። ምክንያቱም ከሱ ጋር ሊሄዱ የማይችሉ ነገሮች ስላሉ ያ ሰው በቀንም በሌሊትም የሚያስበው ምንድን ነበረ? ህጉን ነው አይደለ? ስርዓቱን ያስባል ያሰላስላል። ስለዚህ ከዚህ በታች ያሉትን ሐሳቦች ትኩረት ሰጥተን ስንመለከት ስለ አይምሮ መታደስ የአይምሮን ትኩረት እንድንሰጠው ወደኋላ ተመልሽ የሁል ጊዜ የማልረሳው አንድ ርዕሱን የማልረሳው ስብከት ምንድን ነው? እሱ ልብን ልብ በሉት የሚል ስብከት የዛሬ 29 ዓመት 28 ዓመት ነው የሰማሁት። ሰባኪው ማን እንደሆነ አላስታውስም፣ ግን ስብከቱ ሁልጊዜ ይሄ ርዕስ ከአይምሮ አይጠፋም፣ ልብን ልብ በሉት የሚል መጽሐፍ ራሱ ቢጻፍበት አሪፍ ነው። እና ልባችን ራሱ በጣም ልብ ሊባል ያስፈልጋል። ለዚህ ነው አይደለ የህይወት መውጫ ከዛ ነውና ምሳሌ ምዕራፍ 4 ቁጥር 23 ልብህን ምን አድርገው ይላል? አጥብቀህ ጠብቅ። ምክንያቱም የህይወት መውጫ ከዛ ስለሆነ፣ ስለዚህ የእግዚአብሔር ቃል እንደ እግዚአብሔር ቃል የሆነ አስተሳሰብ እግዚአብሔርን ወደ መምሰል ያደርሰናል። ስለዚህ የምናስበው ነገር እንደነዚህ ስላሉ ነገሮች ነው የምናስበው። በምን አይነት ነገሮች ላይ? እውነት ላይ የተመሰረተ ነገር። ስለዚህ የክርስትና ህይወት ከአይምሯችን ይጀምራል። በሌላ ቋንቋ ሐሳባችን፣ የልባችን ዝንባሌ፣ ምርጫዎቻችን የልባችንን ሰላም እንዲጠብቅልን እነዚህ ነገሮች በጣም ልንጠነቀቅላቸው ይገባል። የሚገርመው ነገር አንድ ጥናት ተደርጎ የተደረገው ጥናት ምንድን ነው? እሱ ሰዎች ከሚያስቡት ሐሳብ ውስጥ ምን ያክሉ ነው በጣም እውነተኛ፣ እንደው ሊያስቡበት በጣም ራሳቸውን በጣም ሊያስጨንቁበት የሚገባ ነገር ምንድን ነው ተብሎ ሲደረግ ከምናስበው ውስጥ 8% ብቻ ነው እኔና እናንተን በጣም ኮንሰርን ሊያደርገን የሚችል ትክክለኛ በጣም ልናስብበት የሚገባን ሐሳብ 8 ብቻ። 92% ምናባዊ ነው። በቃ አይደለ የሆነ ነገር ቢከሰት ቢሆን ብለን ነው የምናስበው፣ ወይም ደግሞ ከኔና ከእናንተ ቁጥጥር ውጭ የሆኑ ነገሮችን ነው የምናስበው። በቃ ልንለውጠው የማንችለው የምናስባቸው ሐሳቦች በራሱ እንኳን ያንን አይነት ማንነት ነው ያለው። ይሄ ሳይንሱና ዓለሙ ራሱ የሚነግረን ነው። እግዚአብሔር ቃል በጣም ሐሳባችንን እኛ ራሳችን ስናስብ እንደነዚህ ስላሉ ነገሮች እነዚህን የህይወት መርሆች ይሄቺ ዓለም በጣም በየቀኑ እኔና እናንተን የሚያታግሉንን ነገሮች ሆምወርክ ትሰጠናለች አይደለ? ሶሻል ሚዲያችንን ስንከፍተው ስሜታችንን የሚኮረኩሩ ብዙ ነገሮች እናገኛለን። በጭንቀት፣ በፍርሃት፣ በፈተና አሉታዊ በሆኑ ነገሮች አይምሯችን በጣም ያለማቋረጥ እንዲያስብ የቅርብ ጊዜ በተለይ የሰልፍ ኢምፕሩቭመንት ሙቭመንት በዚህ ነገር ላይ በጣም በትጋት እየሰሩ ነው ያሉት እና ስለማሰብ ከምትገምቱት በላይ ዩቲዩብ ላይ ሄዳችሁ በጣም ማሰብ የሚባልን ነገር እንደው ብትፈልጉ በጣም በሚሊዮን የሚቆጠሩ ቪዲዮዎችን ታገኛላችሁ። ጳውሎስ ይሄንን አይነት ጦርነት የሚያሳየ በዚህ ዓለም ባለው ሳይኮሎጂካል በሆነ ወይም ደግሞ በፖዚቲቭ ቲንኪንግ አይነት ነገር በዛ እንድንጋፈጠው አይደለም ጳውሎስ የሚነግረን። ትክክለኛ አስተሳሰብ ትክክለኛ ህይወት መምራት እንድንችል ያደርገናል። በህይወታችን ውስጥ ያለውን ሰላም ዘላቂነቱን እንዲጠብቅ ለማድረግ ከፈለግን ኢየሱስ እንደተናገረው የኔና የናንተ ልብ መዝገባችን ባለበት ስለሆነ ስለ ሰማዩ ነገር ስናስብና የሰማዩን ነገር ስንናፍቅ በምድር ላይ ከሚሆነው ነገር ይልቅ የሚያጓጓን የሰማዩ ስለሆነ የኔና የናንተ በጣም ለመኖር ያለን በህይወታችን ውስጥ ዓላማችን ብለን ለያዝነው ነገር ልንኖርበት የጠራንለትን ነገር ለማድረግና ለመሆን በጣም ቁርጠኝነት እንዲኖረን ያደርገናል። አንድ ሰው በአንድ ጽሑፉ ላይ ምን ብሎ ተናገረ? አሉታዊ አይምሮ ይዘን አዎንታዊ ህይወት መምራት አንችልም ብሎ ተናገረ። ይሄን የተናገረው ክርስቲያን ሰው ነው በነገራችን ላይ የኒው ኤጅ ወይም ደግሞ የፖዚቲቭ ቲንኪንግ አራማጅ አይደለም። ማለት በጣም ተመሳሳይ ተቀራራቢ ነገሮች ስላሏቸው ነው። እንደ ጳውሎስ አስተምህሮ ድልን የምንጀምረው በአይምሯችን ያሉ ሐሳቦችን የምናስተናግድበት መንገድ በጣም ወሳኝነት አለ። እንደ ክርስቲያን ስናስብ የምናስባቸው ነገሮች ሁልጊዜ የመስቀሉን ቅርጽ መያዝ አለበት። መስቀሉ ቅርጽ አለው አይደለ? እና አንድ ሰው ያንን የመስቀሉን ቅርጽ ሲናገር፣ አንዲት ሴት ወደ ቸርች ለመጀመሪያ ጊዜ የመጣች ሴት መስቀሉን አየችና ይሄ የፖዚቲቭ ምልክት ምንድን ነው ብላ ጠየቀችው። እና ሰባኪው አይ የፖዚቲቭ አይደለም፣ አይ እንትንን እኔነትን ክሮስ ያደረገበት ነው። ስለዚህ የማይነስ እንጂ የፖዚቲቭ አይደለም። የመስቀሉን ቅርጽ ሲይዝ የኔና የናንተን ማንነት ምን የሚያደርግ ነው? ካንስል የሚያደርግ ነው። ዋረን ወርስቢ ሐሳብን እንዘራለን፣ ድርጊትን እናጭዳለን። ድርጊትን እንዘራለን፣ ልማድን እናጭዳለን። ልማድን እንዘራለን፣ ባህሪን እናጭዳለን። ባህሪን እንዘራለን፣ ደስትንያችንን ወይም ደግሞ ፍጻሜያችንን እናጭዳለን ብሎ ተናገረ። በጣም ትኩረት ልናደርግበት የሚገባን ወገኖች፣ አሁን እያልኩት ያለሁት ነገር ስለ ፖዚቲቭ ቲንኪንግ አይደለም እያወራሁኝ ያለሁት። በዚህ ዓለም ባሉ አስተሳሰብና አመለካከት ሐሳባችንን መጽሐፍ ቅዱሳዊ አድርገን በመጽሐፍ ቅዱስ በዚህ በእነዚህ መሰረታዊ እውነቶች የተቃኘ ማንነት እንዲኖረን በተለይ በዚህ ዘመን ያለ የኒው ኤጅ አስተሳሰብ ወይም ደግሞ የፖዚቲቭ ቲንኪንግን በለው ወይም ደግሞ የ ሎ ኦፍ አትራክሽን ብለው የሚሉት እነዚህ ሁሉ ነገሮች ባለንበት ዘመን በጣም በሰዎች ማንነት አስተሳሰብ ላይ ተጽዕኖ እያደረጉ ነው ያሉት። ግን ይህንን ከመጽሐፍ ቅዱሳዊ ሐሳብ ጋር በጣም ለይተን እንድናየው የሁለቱን ልዩነቶች ትርጉማቸው ለይተናቸው እንይ እና ሃፒ ላይ የሚል መጽሐፍ በቅርብ ጊዜ የተጻፈ መጽሐፍ አለ እና እዛ ላይ መጽሐፉን የጻፈችው ሴት ያስቀመጠችበት ሐሳብ ምንድን ነው? እሱ ይሄ የኒው ኤጅ አስተሳሰብ ወይም ደግሞ ፖዚቲቭ የሆነው አዎንታዊው አስተሳሰብ ያለው ኮንሰፕት ምንድን ነው? እሱ አንተ የራስህ ፈጣሪ ነህ፣ ስለዚህ የህይወትህን እውነታ በራስህ አስተሳሰብ መፍጠር ትችላለህ የሚል ነው የኒው ኤጁ አስተሳሰብ። ክርስቲያናዊ ደግሞ የሆነው አስተሳሰብ የክርስቲያናዊ ደግሞ አስተሳሰብ ግን እግዚአብሔር ፈጣሪህ ነው፣ በክርስቶስ አዲስ ፍጥረት ነህ፣ ስለዚህ አስተሳሰብህ በእውነት አማካኝነት ሊለወጥ ይገባል። የሚጀምረው ጳውሎስ እውነት የሆነውን ነገር እናስብ በሚለው ነው አይደል የሚጀምረው። ስለዚህ አእምሯችን ትኩረትና በጣም ልንሰጠው የሚገባን ነገር እውነትና መንፈሳዊ የሆነው ነገር ላይ። በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ እንደነዚህ ስላሉ ነገሮች አስቡ። ስለዚህ ክርስቲያናዊ አስተሳሰብ በጣም የሚጀምረውና የሚነሳው ከእውነት ነው። በዚህ ሐሳብ ላይ እንድንረዳው የሚያስፈልገው ይሄ መንፈሳዊነታችን ከእውነት ጋር በጣም የተገናኘ ነው። ኢየሱስ ክርስቶስ እኔ እውነትም መንገድም ህይወትም ነኝ። የእውነት መለኪያው ራሱ ስታንዳርዱ ክርስቶስ ኢየሱስ ስለሆነ ማለት ነው። ይህንን ሐሳብ የምንነሳበት ወይም ደግሞ የምንጀምረው በእግዚአብሔር በሆነው በእውነተኛው አስተምህሮ ላይ የእግዚአብሔር ሐሳብ የእግዚአብሔር እውነት ጳውሎስ ትኩረት ሰጥተን ሐሳባችንን እንድንቃኝበት የሚፈልገው ትልቁ ነገር እግዚአብሔር እኔና እናንተን ለክፉ ቀን ወይም ደግሞ ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱት፣ ሁሉን ፈጽማችሁ በኋላ ጸንታችሁ መቆም ትችሉ ዘንድ እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ። እውነት ክርስቶስ፣ እውነት የእግዚአብሔር ቃል፣ እውነት ራሳችንን ለምን የምናዘጋጅበት? ለጦርነት የምናዘጋጅበት። በሀገራችን የሚባል አባባል አለ አይደል? ወገብህን በደንብ ጠበቅ አድርገህ ታጥቀህ ይባላል አይደል? የሆነ ነገር ሲሰራ ወገብን ማጥበቅ አለብን። ያ በጣም እኔና እናንተን ሊይዘን ሊያቆመን የሚችል በዚህ ሀሳብ ላይ የትኝ ባለሳሳት ወንድሜ ተስፋዬና ዳኒ ተናግረውበታል መሰለኝ። እና ይሄ እውነት ወገኖች፣ እኔና የእናንተ ህይወት ዋና የተመሰረተበት መሰረቱ ነው። እኔና እናንተ ወሳኝ የሆነውን ነገር እንዲወስንልን የምንፈልገው ይህ እውነት ልባችንን እንዲገዛው። ከሁሉም በላይ ልብህን አጥብቀ ጠብቅ፣ የህይወት ምንጭ ከዚያ ነውና። ኢየሱስ ክርስቶስ ምን ብሎ ተናገረ? ጌታም አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብህ ውደደው። ስለዚህ እሱን ከመውደድ ጋር የተገናኘ ነው። የኔና የእናንተ ሀሳብ የሚያልፈው ወይም ደግሞ የሚቃኘው እውነተኛ ነው ወይ? ሰዎች ስላሉትና ስለተናገሩት ብዙ በጣም እውቅናን ስላገኘ የምናስተናግደው ሀሳብ ነው ወይንስ በህይወታችን ውስጥ እንደ እግዚአብሔር ቃል በእግዚአብሔር ቃል የተፈተሸ የተመዘነና የተለካ ነው ወይ? እውነተኛ እምነት የሚጣልበትን ነገር እንድናስብ፣ ውሸት ያልሆነ ያለ ልክ ያልተጋነነ ግምታዊ ያልሆነ ሀሳብ። ይህንን ጳውሎስ በመጀመሪያው ረድፍ ሲያስቀምጠው ሆን ብሎ ያስቀመጠው ሀሳብ ነው። ምክንያቱም የተቀሩት ነገሮች በዚህ እውነት አማካኝነት የሚያልፉ ስለሆኑ ማለት ነው። ኢየሱስ ክርስቶስ ቅድም እንዳልኳችሁ ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ቁጥር 6 ላይ እኔ እውነትም ህይወትም መንገድም ነኝ። ይሄ እውነት የክርስቶስ እውነት ነው። የክርስቶስ እውነት ብሎ ሲል ሁለተኛ ቆሮንቶስ ምዕራፍ 11 ላይ የክርስቶስ እውነት በእኔ እንዳለ ታውቃላችሁ። የማን እውነት? የክርስቶስ እውነት። ሰባኪው ስለነገረን ብቻ ሳይሆን ነገር ግን መጽሐፉ ስለሚለን። ጳውሎስ እኮ የነገርኳችሁን ያስተማርኳችሁን የኖርኩትንም ህይወት ክርስቶስን እንደምመስል እኔም ምሰሉ፣ ይሄ ተግባራዊ የሆነ የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር። ወንጌል ወገኖቼ እኔና የእናንተ የህይወት መለወጫ ብቸኛው እውነት ነው። ከወንጌሉ እውነት ውጪ የትኛውም ነገር የኔና የእናንተን ህይወት ሀሳባችንን፣ ማንነታችንን ሊቀይር ሊያስቀይር የሚችል ምንም ነገር የለም። እውነት ከእግዚአብሔር ቃል ይጀምራል። ጥርጣሬያችንን የሚያስወግድልን፣ በተስፋ እንድንሞላ የሚያደርገን እግዚአብሔር የተናገረው ነገር የሚሆን ነው። እግዚአብሔር ያለው ነገር የሚደረግ ነው። ስለዚህ እግዚአብሔር ከተናገረ ይሆናል። ማርያምን ገብርኤል መጥቶ ያላት ነገር ምንድን ነው? እሱ ወንድ ልጅ ትወልጃለሽ፣ ትጸንሻለሽ አላት። ወንድ ስለማላቅ ይሄ እንዴት ይሆናል ብላ አለችው አይደለ? ስለዚህ በቃ የልዑል አምላክ መንፈስ ባንቺ ላይ መጥቶ ይጸልልልሻል ብሎ ከተናገረት በኋላ አሜን፣ እነሆኝ የጌታ ባሪያ፣ እንደ ቃልህ ይሁንልኝ። በቃ የተናገረው እውነት ስለሆነ ማለት ነው። የሚለውና የሚናገረው ነገር ከመደረግ የሚከለክለው ነገር የለም። ወገኖቼ እውነተኛ የሆነው ነገር የኔና የእናንተን ማንነት እንዲገዛን በጣም ያስፈልገናል። የኔና የእናንተ ወገኝተኝነት ከእውነት አንጻር እንጂ ከብዙሃኑ አንጻር አይደለም መሆን ያለበት። እውነት ሁልጊዜ በጣም ትገፋለች፣ ታውቃላችሁ አይደል? እውነት በጣም ብዙ ወዳጅ የላትም፣ ብቸኛ ነች፣ ለብቻዋ ነው የምናገኛት። ግን እውነት የሞተች ትመስላለች፣ ግን በትንሣኤ ደግሞ ትነሳለች። ኢየሱስ ክርስቶስ እንደተናገረው እነሳለሁ ብሎ አለ፣ ተነሳ አይደለ? የትንሣኤ ጌታ እንደሆነ አወጀ፣ የትንሣኤውም ጌታ እንደሆነ የእውነት ተነስቶ አሳይቷል። ይህ እውነት የኔና የእናንተ የሀሳባችን መለኪያ መሆን አለበት። የምንሰማው የምናየው ነገር መፈተሻውና ማጥለያው ማጥሪያ መሳሪያው። ወገኖቼ በዚህ እውነት ላይ እንደነዚህ ስላሉ ነገሮች አስቡ ብሎ ሲል የምናስበውን ነገር ሁሉ ስናስበው ከእውነት አንጻር እናስበው። የኔና የእናንተ አይምሮ መገዛት ያለበት ለዛ እውነት መሆን መቻል አለበት። ይሄ ነገር በቀላሉ እንደዚሁ የሚመጣ ነገር አይደለም። መለወጥ በአንድ አዳር የሚመጣ አይደለም። ስንለወጥ ጊዜ ይፈልጋል። ስንለወጥ ደግሞ ይሄ ሆን ብለን የምናደርገው ስራዬ ብለን የምንሆነው ነገር ነው። ስለዚህ ይህንን እውነት በማስተናገድ በዚህ እውነት አማካኝነት እኔና የእናንተን ህይወት፣ አይምሯችን፣ ልባችን መለወጥ የሚችልበትን ነገር እንድናደርግ እግዚአብሔር በቃሉ ያበረታታናል። የሚቀጥለው ነገር በጣም ክቡር ስለሆነው ነገር ይናገራል። ክቡር የሆነውን ነገር እንድናስብ ይሄ በጣም ሊከበሩ የሚችሉ ሐሳቦች በማሰብ እነዚህ ነገሮች ለኔና ለእናንተ ክብርን ሊያመጡልን ይችላሉ ወይ ወይም ደግሞ ሊከበሩ ይችላሉ። የማስበውን ሐሳብ ሁሉ አሁን እዚህ ላይ በቪዲዮ ቢለቀቅ የእውነት ያ ነገር የሚከበር ነገር ነው የማስበው? በጣም ክብር የማይገባቸው ብቱም በጣም ስፍራ ልንሰጣቸው የማይገቡ ብዙ ሐሳቦች አሉ እኮ አይደል? እነዚህ ሐሳቦች ከኔና ከእናንተ አይምሮ ሊጠሩበት የሚችሉበት ሁለተኛ ቆሮንቶስ ምዕራፍ 8 ላይ ምን ብሎ ይናገራል? ምክንያቱም አለ አላማችን በጌታ ፊት ብቻ ሳይሆን በሰውም ፊት መልካም የሆነውን ነገር ማድረግ ነው። ሐሳባችን የኔና የእናንተ የምናደርገው ነገር በጌታ ፊት ብቻ ሳይሆን በሰውም ፊት እውነት የሆነውን ክቡር የሆነውን ደግሞም ትክክል የሆነውን ነገር ሁሉ እንድናስብ። ይሄ ቃል በጣም ከጽድቅ ጋር የተገናኘ ቃል ነው። ሌሎችን በፍትህ ከማየት ጋር የተገናኘ ነው። ሌሎችን ካለመበደልም ጋር የተገናኘ ነው። አንዳንድ ጊዜ እንዲሁ ዝም ብለን አይተን እንደው በመደዳው በጣም የምንፈርድበት ጊዜ አለ አይደለ? እንትን ስለሆነ እንትን ስለሆነች ብለን የምንላቸው በጣም ከፍትህ ጋር በጣም የተገናኘ ነው። ትክክል ከሆነ ነገር ጋር የምናስበው ሐሳብ ይሄንን በጣም ወገኖቼ ራሴን ስመለከተው ማለት ነው ራሴን ሳየው በጣም ታዘብኩት። የምለውና የማስበው ነገር ለካስ ጤናማነቱ መለካት ያለበት በዚህ እውነት ውስጥ ነው። ሐሳባችን እንደ እግዚአብሔር ፍትህ እንደ እግዚአብሔር ጽድቅ መስመሩን የጠበቀ ይሆን ዘንድ እንደ አማኝ በእግዚአብሔር የቅድስና መለኪያ ልክ የተለካ መሆን እንዲችል ይሄ ትክክል በእግዚአብሔር መለኪያ ያለውን አይነት መዝሙር 11 ቁጥር 7 ላይ ምን ብሎ ይናገራል? እግዚአብሔር ጻድቅ ነውና የጽድቅን ሥራ ይወዳል ቅኖችም ፊቱን ያያሉ። ስለዚህ እግዚአብሔር የሚወደውን ያንን ሐሳብ ስለሌሎች ከሌሎች ጋር ባለን ግንኙነት ስለዚህ እንደነዚህ ስላሉ ነገሮች አስቡ ብሎ ሲል እውነት የሆነውን ትክክል የሆነውን ክቡር የሆነውን ስለዚህ ሐሳባችን ዝም ብሎ የመጣልንን ነገር እንዳናስብ ቀደም እንዳልኳችሁ እኔና እናንተ ሐሳብ ስለ አውንታዊ ሐሳብ አይደለም የምናወራ ያለ ነው። ነገር ግን በክርስቶስ በተለወጠ ማንነት ልናስበው ስለሚገባን ሐሳብ መዝሙር መጽሐፍ ላይ ምን ብሎ ይናገራል? በመኝታው ላይ ክፋትን ያውጠነጥናል ራሱን በጎ ባልሆነ መንገድ ይመራል ክፋትንም አያርቅም ብሎ ይናገራል። አንዳንዴ የመኝታችን ላይ ሆነን የምናስባቸው የምናወጣቸው ብዙ ነገሮች አሉ አይደለ? እነዚህ ነገሮች የእውነት ከእግዚአብሔር ክቡር ከሆነው ነገር ጋር የሚጣረስ ነው ወይ ትክክል ነው ወይ ወይስ አይደለም ወይ? አይምሯችን በትክክለኛ ፍርድ የተሞላ ሊሆን የበቀልንና የአድልዎን ሳይሆን የፍቅርን የፍትህን ያንን እውነት ማሳያ። አራተኛው ደግሞ ንጹህ የሆነውን ብሎ ይለናል። ንጹህ ማለት በጣም ይሄ ስነምግባር ያለው ያልረከሰ ሞራላዊ ንጽህና የተጠበቀ ይሄ በተለይ ከግብረ ስጋ ግንኙነት ጋር የተገናኘ የተያያዘ ማንነት ያለው ንጹህ ብሎ ሲል ፒውሪቲን የሚፈልግ ነው። ስለዚህ ሐሳባችን የሚያተኩረው ቃላቶቻችንን ብቻ ሳይሆን በአጠቃላይ እግዚአብሔርን ሊያከብር የሚችል ንጽህና አለው ወይ? የህይወት ጥራታችን ላይ የተመሰረተን ወገኖቼ ኢንተርቴይንመንቶች ዛሬ በጣም ፈን የምናደርግባቸው ነገሮች በጣም ንጽህናን ይፈልጋሉ። አንዳንዴ ዝም ብለን ፈን የምናደርግባቸው ነገሮች አሉ አይደለ? ይህን ስላችሁ እኔ ከእናንተ የተለየኝ አይደለሁኝ። እኔም ልክ እንደናንተው ቮልነራብል ነኝ በጣም ለእንደዚህ አይነት ነገር። ስለዚህ ራሳችንን እንድንፈትሽበት እንድናይበት እንደነዚህ ነገሮች ስላሉ ነገሮች እናስብ። እርሱም ከክፋት ሊበጀን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነውንም ህዝብ ለራሱ ያነጻ ዘንድ ራሱን ስለኛ ሰጥቷል። ከምን ሊበጀን? ከክፋት ሊበጀን። ወገኖች ክፉ ምኞት ከተሞላ ሐሳብ ራስን መጠበቅ ይሄ ሆን ብለን የምናደርገው ነው። በጣም ሆን ብለን የምናደርገው ኮንሽስ ሆነን የምናደርገው አንድ ላስት ስሙን የረሳሁት ግን ዳግላስ የሚባል ሰውዬ ስለ ክሊንነስ ወይም ደግሞ ስለ ልብ ንጽህና ስለ ፒውሪቲ በጻፈው መጽሐፍ ላይ ምን አለ ለወንድሞች የሚሰጠው ሰጀሽን ማለት ነው እና 3 ሰከንድ ሩል የሚል እንትን አለ። 3 ሰከንድ ሩል ምንድነው? እሱ የምታዩት እንስት የሆነች ሴት በተለያየ መልኩ ትኩረታችንን የምትስበን ከሆነ 3 ሰከንድ ሩልን አፕላይ ማድረግ አለብን። ምንድነው እሱ? ከ3 ሰከንድ በላይ አለመመልከት ማለት ነው። ያ ምን ያደርገናል? እኔና እናንተ ንጽህናችንን በጣም ይጠብቀናል። እና አብሮኝ የሚሰራ አንድ ወጣት አለና ማለት እግዚአብሔርን ቃል ለማውራት እንሞክራለን ከሱ ጋርና አንድ ቀን እንዲህ ያወራውት ለካስ ሐሳቡ ሄዶብኛል ማለት ነውና እዛ ዞር ስል ድንገት ለካስ እሱ ሌላ ነገር ነው የሚመለከተው። እዛ what's wrong with the 3 second rule አልኩትኝ። I know it became a 9 second አለኝ። እና ምን ለማለት ፈልጌ ነው? በጣም ይሄ ንጽህናን ለመጠበቅ በጣም ኮንሺየስ የሆነ ማንነት ማለት ነው። ሁን ብለን ስራዬ ብለን የምናደርገው በነገራችን ላይ በጣም ራሳችንን ኮንሺየስ እናደርግ ፈተናው እንደሚበዛ ታውቃላችሁ አይደል? በጣም ራሳችንን ለመክታት ስንሞክር ትግሉ የዛኑ ያህል የሚበረታ ነው። እና አንዳንድ ጊዜ ብተወው ይሻላል ብለን እናስባለን። አትንካኝ አልንካ አይነት ነገር። ግን ወገኖቼ በጣም ይህንን አይነት ዋጋ ብንከፍል ያዋጣል። በጣም አዋጭ ነው። ምንም የሚያከስረን ነገር የለም። ተወዳጅ የሆነውን ነገር ማለትም የእንግሊዝኛው ቃል good report ይለዋል እና መልካምነትን የሚያንጸባርቅ መከፋፈልንና መለያየትን የማያመጣ ፍቅርን የሚያነሳሳ አብሮነትን የሚያጎለብት ስለ እንደነዚህ ስላሉ ነገሮች እናስብ። ልንጠይቀው የሚገባን በጣም በዚህ ሐሳብ ውስጥ ወገኖቼ የማስበው ነገር በእውነት ኢየሱስ ከኔ ጋር ሆኖ ያንን ነገር ሲያስበው የሚስማማበት ነገር ነው ወይ? የኢየሱስ ክርስቶስ ከኔ ጋር መሆን የማስበውን ነገር ቫሊዴት ሊያደርግልኝ ይችላል ወይ? ይሄ የምታስበው በጎ ነው ብሎ ሊል ይችላል ወይ? ኢየሱስ በእውነት የምናስበውን ሐሳብ አይቶ በጣም ማይኮራብን ከሆነ ጤናም አይደለም ማለት ተገቢ አይደለም። ስለዚህ ወገኖች ይህንን ነገር በጣም ሐሳባችንን እናስብበት። መልካም የሆነውን ሁሉ ሌሎችን የሚያንጽ ሌሎችን የማያፈርስ ልናስወግደው የሚገባንን ሐሜት በማስወገድ ክፉ ንግግርን ወይም ደግሞ ግምታዊ ሐሳቦችን በማስወገድ አይምሯችን በመልካም የእግዚአብሔር ሥራ ምስክርነቶች በመሞላት መልካም የሆነውን እንድናደርግ የሚያደርገን በጎ የሆነውን ነገር ሁሉ እንግዲህ በጎ ሲል በጣም ሞራላዊ ልቀትን ጭምር የያዘን ይሄ በጎነት ይሄን የሚለው እኛን ከጨለማ ወደ አስደናቂው ብርሃን ያመጣንን ጌታ የምናሳይበት በጎነት አይደል? የሱን በጎነት እንድትነግሩ ነው አይደል የሚለው? ያ በጎነቱ ከእግዚአብሔር ቅድስና አንጻር የሚታይ በጎነት፣ የርሱን በጎነት የሚያሳይ ትክክለኛውን ነገር በትክክለኛ ሁኔታና ጊዜ ማድረግ የሚያስችል በጎነት። በክፉ ፊት ቆመን ወገኖቼ በጎውን ነገር ለማድረግ የምንችልበትን አቅም የምናገኝበት። ዮሴፍ በጴጢፋራ ሚስት ፊት ቆሞ በጎን ነገር አደረገ አይደለ? ከክፉ ነገር ጋር ላለመተባበር ማለት ነው። ይሄ በጎነት በሕይወታችንን ይብዛልን ወገኖች። ልናመሰግንበት የሚገባን እግዚአብሔርን የሚያከብሩ እና ሌሎችን የሚያንጹ በጣም የምንነጫነጭባቸው የምናጉረመርምባቸው ብዙ ነገሮች አሉን አይደለ? ግን መጽሐፍ ቅዱሳችን የሚገርመው ነገር አታጉረምርሙ ብሎ ይላል አይደለ? በተለይ ቆሮንቶስ ላይ ጳውሎስ ስለ በምድረ በዳ ስለ ቀሩት ሰዎች ሲናገር እነዚያም ደግሞ ሲያጉረመርሙ በምድረ በዳ ቀሩ ይላል። እና ወገኖች ማጉረምረም ከማጉረምረም ይልቅ ምስጋናችን በእግዚአብሔር ፊት በጣም ያንን ልናዘወትር የሚገባን ሰዎች እንሆን ዘንድ ወገኖች ይሄ በጣም ሐሳባችን በእነዚህ 8 የማጥለያ ወንፊቶች ልናሳልፋቸው ሐሳባችን ጤነኛነታቸውን በጣም ልንፈትሽበት ይሄንን በጣም እኔና እናንተ ሰላማችንን ከሚያውክ ከሚረብሽ ከዛም ነገር ሊጠብቀን የሚችል በጣም ልባችንን ሊያስጠብቅልን የሚችል እውነት ያልሆነ ነገር ነው በብዛት የሚያውከን አይደለ? እውነት ያልሆነ ነገር ነው በጣም የሚረብሽን። አንዳንዴ እውነትም እንኳን ቢሆን ነገር ግን ያ እውነት በእግዚአብሔር ፊት እስከያዝነው ድረስ የሚረብሸንና የሚያውከን አይደለም። ማለትም ኢየሱስ ክርስቶስ ኑ ወደዛ ወደ ማዶ እንሻገር ብሎ አላቸው ይላል። ከዛ በኋላ ሲያልፉ ወይም በዛች በመርከቧ ውስጥ ሆነው ሲሄዱ ማርቆስ ወንጌል ምዕራፍ 5 ላይ ያለ ታሪክ ነው። ድንገት ንፋስ ተነሳ አይደለ? ማዕበሉ አስቸገራቸው፣ መርከቧ ትናወጥ ነበር። ኢየሱስ ክርስቶስ በመርከቢቱ የታችኛው ክፍል ተኝቶ ነበር ይላል። ኢየሱስ ያላቸው በቃ እንሻገር ነው ያላቸው አይደለ? እንሻገር ካላቸው ይሻገራል። ያ እውነት ነው አይደለ? እነዚህ ሰዎች ግን ታውከው ነበረ፣ ተረብሸው ነበረ። እውነት የእግዚአብሔር እውነት በምንም አይነት ነገርና ሁኔታ ውስጥ ቢያልፍ የሚታወክ የሚረበሽ አይደለም። ስለዚህ ጳውሎስ በጣም የሚላቸውን ነገር እንድናሰምርበት በጣም ፈልጋለሁ። ከእኔ የተማራችሁትን ወይም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማንኛውንም ነገር አድርጉ፣ የሰላምም አምላክ ከእናንተ ጋር ይሆናል። ቁጥር ሰባት ላይ ሄዳችሁ ስታነቡት በጣም ይህንን ነገር እንድናገናኘው ፈልጋለሁ። ቁጥር ሰባት ላይ ምን ብሎ ይናገራል? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል። ቁጥር ዘጠኝ ላይ ምን ብሎ ይላቸዋል? የሰላምም አምላክ ከእናንተ ጋር ይሆናል። ሰላም ሲሰጠንና የሰላም አምላክ ከኛ ጋር ሲሆን ልዩነት አለው አይደለ? የተሰጠን ነገርና አብሮን ያለው ነገር። የሰላሙ አምላክ በሕይወታችን መገኘቱን ማጣጣም የምንችልበት በሕይወታችን ውስጥ ይሄንን ሰላም ተጠብቆ እንዲኖር የሚያደርገው በጣም እንድናስተዋለው የሚገባን ነገር እነዚህ ስምንቱ ነገሮች በሕይወታችን ውስጥ ወገኖቼ ማንነታችንን ሊያሳዩን ልንፈትሽበት ልናድግበት የሚገባን ከእግዚአብሔር የሆነውን ሰላም ብቻ ሳይሆን ራሱን የሰላሙን አምላክ በሕይወታችን የምናስተናግድበት እርሳት የሌለብን ነገር ሀሳባችንን በማስገዛት በማስለመድና በታማኝነት ማንነት ሕይወታችንን የምንመራ ሆነን ስንገኝ ሽልማት ያለን ሰዎች ነው። ሀሳባችንን በእግዚአብሔር እውነት ሲሄድብን በመመለስ ዳዊት ለአንደበቴ ጠባቂን አኑር ብሎ ይላል አይደለ? ሁለት ነገሮች ላይ አይ ቲንክ እንደ አማኝ ሁለት ነገሮች ላይ መስራት እንችላለን ብዬ አስባለሁ። ሁለት ነገሮችን መቆጣጠር እንችላለን፣ ሀሳባችንንና አንደበታችንን ራሳችንን በማስለመድ ማለት ነው። መጽሐፍ ቅዱስ አንደበቱን የሚገዛ ያዕቆብ ላይ የሚናገረው ያንን ነው አይደለ? ስለዚህ አንደበቱን የሚገዛ ብሎ ሲል አንደበትን መግዛት እንችላለን። ስለ ሀሳባችን ሲናገር በአይምሯችሁ መታደስ ተለወጡ ነው አይደለ የሚለው? ስለዚህ ሆን ብለን የምናደርገው በቃ ስራዬ ብለን ማለት ነው፣ ስራዬ ብለን የምናደርገው የኔና የእናንተ ኃላፊነትም ጭምር ነው። ሀሳባችን ዝም ብሎ እንዳይባዝንብን እንዳይባክንብን የእናንተ ሀሳብ እንዲሁ በሚፈልገው በማንኛውም አስተሳሰብ ቁጥጥር ስር የሚሆን ሳይሆን ነገር ግን በእግዚአብሔር እውነት ተገዢ የሆነ ሀሳብ እንዲኖረን። ቅድም እንዳልኳችሁ ያቺ ሴት ወደዚህ ቤተ ክርስቲያን መታ ያንን መጋቢ የጠየቀችው ጥያቄ የመደመር ምልክቱ ምንድን ነው ስትለው፣ ሰባኪው እኔነትን የመሰረዝ እንጂ የመደመር አይደለም፣ በመስቀሉ እውነት አስተሳሰባችን ሲቃኝ ማለት ነው። መስቀሉ የሚያሳየው አይ ክሮስ ስትደረግ ነው። ስለዚህ የማይነስ ምልክት ነው ወገኖች። ስለዚህ እግዚአብሔር በእውነት የኔና የእናንተን አይምሮ በምን አይነት መልኩ ነው የአይምሮ ውጊያዎቻችንን ማሸነፍ የምንችለው የሚለውን ነገር ስንመለከትና ስናይ በጣም ሶስት ነገሮችን ነው የምናየው። ሶስት ዋና የሆኑ ነገሮች፣ እውነት በሆነው በእግዚአብሔር ቃል አይምሮአችንን ሀሳባችንን ማጥለል እንዲችል ማስለመድ መለማመድ ኃላፊነት ነው። ምክንያቱም በቃ መጽሐፍ ቅዱሳችን እግዚአብሔርን ለመምሰል ራስህን ምን አድርግ ነው የሚለው? አስለምድ። ደቀ መዝሙርነት መከተል ነው። መከተል ደግሞ በየቀኑ የምናደርገው ነገር የእሱን ደብዛ ነው የምንከተለው። ስለዚህ ይህንን በማድረግ ሀሳባችንን ማሰልጠን አለብን። እውነት የሆነውን ነገር፣ ትክክል የሆነውን ነገር፣ ንጹህ የሆነውን በጎነት ቢሆን ምስጋና፣ እንደነዚህ ያሉት ነገሮችን አስቡ። በዕለት ተዕለት ኑሯችን ቃሉን በመተግበር መኖር ኃላፊነት አለብን። አመቺ ጊዜ ይጠብቀን አይደለም ቃሉን ለመተግበር የምንሞክረው። ከአመቺ ጊዜ ይልቅ በጣም እኔና እናንተን የሚያስቱ አመቺ የሆኑ አሳች ጊዜያቶች በጣም በሽ ናቸው። ከእግዚአብሔር በሚገኘው ሳይሆን በእርሱ ሕይወታችን መገኘት በተሰጠን ማንነት በመመላለስ ቅድም እንዳልኳችሁ ሰላምን የሚሰጠን ብቻ ሳይሆን ነገር ግን የሰላሙ አምላክ ከእኛ ጋር የሚሆንበት በጣም ትልቁ ጥያቄ እኔና እናንተ መጠየቅ ያለብን አእምሯችንን የሚገዛው አስተሳሰብ ምን አይነት አስተሳሰብ ነው? ንጹህ የሆነውን በጎ የሆነውን ያንን አይነት መንፈሳዊ የሆነውን ወይንስ የምንሰጋበት የምንፈራበት በጣም እኛን ልንቆጣጠረው የማንችለው ነገር ነው እኔና እናንተን አእምሮ የሚይዘን የትኛው ነው የሚለው በጣም ልናስብበት ይገባናል። እግዚአብሔር ይርዳን፣ አሜን። ስለዚህ እናድግ ዘንድ እነዚህን ነገሮች እናድርግ ወገኖች። ይሄ በጣም የሚያስፈልገን ለህይወታችን በጣም ልንከተለው የሚገባን መሰረታዊ መርህ ነው። ስለዚህ በዚህ ነገር ሁላችንንም እግዚአብሔር ይርዳን። ተነስተን እንጸልያለን።